ሰላም ተነስተልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የአሁድ ምሽት መጋቢት 25 2014 ዓ.ም የጋቢና ቪ መሰናዶ ጀመረ። ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ይሆናሉ ያነቃቃሉ ያልናቸውን ይዘንላችሁ መጥተናል። እስከ ዝግጅታችን ማብቂያ ድረስ አብራችሁ እንድትሆኑ የምንጋብዛችሁ ኤደን ገረመው በመስተንግዶ ብርሃን ኃይሉ በቅንብሩ ነን። አብራችሁ ሁኑ። በዚህ ሳምንት ከተደመጡትና ለምሽቱ ቀዳሚ ያደረግነው ዘገባ የኢትዮጵያዊቷ ሙኒት መስፍንና የባንዳ አባላቶቿ ሁለት ሽልማቶችን መቀዳጀት ነው። አቀንቃኝ ሙኒት መስፍን ባለፈው ቀዳሜ በቡድንና በተናጠል ባለፈው ሳምንት ቀዳሜ በቡድንና በተናጠል ሁለት ሽልማቶችን ተቀዳጅታለች። ሙኒት አቤት አቤት በሚለው ዘፈኗ በተናጠል ስታሸንፍ ላክሪያ ከተሰኘው ባንዷ ጋር ያወጣችው አልበም ደግሞ ዋሚ የተሰኘውን የዋሽንግተን ዲሲና አካባቢዋ አርቲስቶች ሽልማትን አሸንፏል። ማክሰኞ ዕለት ማምሻውን ሙኒትና ባንዷ ለትዕይንት ሲዘጋጁ በነበረበት ወቅት አግኝቼ አነጋግሬያቸው ነበር። ቆይታችን ሙኒት የላክሪያ ባንዳ አባላትን ከመታስተዋውቅበት ይጀምራል።
Yana Nicole over here. Hey Yana. Yana Nicole ከቡልጋሪያ ነው የምትመጣው። ፍሉት ነው የምትጫወተው። እሷ ነች ባንዱን የመሰረተችው። She is the founder and the flute player of Project Lopea. We have Chao Tian here. Hi Chao. Chao is from China. She plays the Chinese dulcimer. ልዩ ልዩ የሆነ ደስ የሚል የሚያምር መሳሪያ ነው እና እሷም አለች እና እዛ ጋር ደግሞ ትንሽ ጨለም ብሏል ግን that's Christian Perez. He's waving over there. He's the guitar player and also he arranged most of the music. ስለዚህ ብዙ ሙዚቃ አሬንጅ ያደረገልን እሱ ነው፣ ጊታር ተጫዋችም ነው። እና Project Lopea እዚህ ጋር ሶስት አለን ግን ሌሎችም አሉ። ማኔ አለ፣ ማኔ አሲኒያጋ who does percussion and Marty Reisenberg who's the ከበሮ መቺ the drummer. ስለዚህ እነሱም አሉ። ቤስ ፕሌየር አንዳንድ ጊዜ ይቀያየራሉ ግን እዚህኛው ሪኮርዲንጋችን ላይ ቤን ሁዝ ላስት ኔም አይ ዶንት ሪመምበር
ቤን ሪኮፍ
ኢዝ ዘ ቤስ ፕሌየር እዚህኛው አልበማችን ላይ። ስለዚህ ፕሮጀክት ሎክሪያ እንደዛ ይመስላል። በአይዲያ የመጣው ወደ 2018 ላይ ነበር። ወዝ ኢን 2018 ዘት አይዲያ ስታርትድ። ፕሮጀክት ሎክሪያ ስሙ ከፍቅርና ክሪኤቲቪቲ ጥበብን በደንብ አርጓ ያዋሃደ ስም ነው ያለው። ሎክሪያ እንደዛ ነው የተፈጠረው። በ2018 ነበረ ያን አይጀመረችው። እና ዋናው ሀሳብ ምንድን ነው? ሁላችንም ከተለያየ ሀገር ነው የምንመጣው፣ ከአርጀንቲና፣ ከቻይና፣ ከቡልጋሪያ፣ ከኢትዮጵያ፣ ከተለያየ ቦታ ስለምንመጣ የሁላችንም ባህል እና ባህላዊ ሙዚቃዎች ይሄ ፎክ ሙዚቃ የምንለውን እናመጣና እዚህ ደግሞ በአዲስ መልክ ለአሁን ላለው ተመልካች ሞደርናይዝ አድርገን በደንብ አድርገን አሬንጅ አድርገን እንደ ጃዝ ወርድ ሙዚቃ ጃንራዎች ውስጥ የሚገባ አይነት አልበም ሰርተን በዛ ነው የተገናኘነው እና አንድ ላይ መስራት የጀመርነው። እና አሁንም ያሸነፍነውም ስለ ሽልማቱ በኋላ እናወራለን፣ ግን ሽልማቱም በወርልድ ሙዚቃ እና ወርልድ ዘፈን በሚለው ኮንቴክስት ነው።
የዓለም አቀፍ ዘፈን የዓለም ዘፈን
ትንሽ ራሱ ጃንራው ግራ የሚያጋባ ጃንራ ነው። ሁላችንም ከዓለም ነው የምንወጣ ግን የተለየ አይነት የሀገራችን ባህል በተለየ ያዘውን አይነት ስልት እሱኛው ነው የዓለም አቀፍ ባህል እና የዓለም አቀፍ ስልት የሚባለው ኮንሰፕት የመጣው ከዛ።
So my question is for Yana
ቀጣዩ ጥያቄ ለያና ነው። ባንዱ እንግዲህ እንደነገራችሁኝ እንደ አውሮፓውያን አቆጣጠር በ2018 ዓ.ም የዛሬ 4 ዓመት በያና ነው የተመሰረተው ብላችኋል። እና ያና ባንዱን ለመመስረት ምንድን ያነሳሳሽ ነገር?
I'm from Bulgaria. I've always loved the Bulgarian traditional music.
እኔ የመጣሁት ከቡልጋሪያ ነው። የቡልጋሪያ ዘፈን ወዳለሁ። እዚህ አሜሪካ ከመጣሁ በኋላ የተለያዩ ሀገሮች ባህላዊ ዘፈኖችን ማጥናት ጀመርኩኝ። እና ቀላል ዜማዎችና ጨዋታዎች ከዘፋኞችም ከህዝቡም ጋር እንደ ኢንፌክሽን የሚጋቡና የሚተላለፉ ሰዎችንም የሚያስተሳስሩ መሆናቸውን ተገነዘብኩ።
የተገናኘ ነው በሽልማቱ ምክንያት ነው። እንደውም ደግሞ ለሙዚቃም እየተለማመዳችሁ ያለበት በአጭር ጊዜ ውስጥ ነው ያገኘኋችሁ። ለተመልካቾች ይሄ እንዲገባቸው እንዴት አጣበሽ እንዳገኘሽኝ መጀመሪያ እንኳን ደስ አላችሁ በድጋሚ ልበል አስተካክዬ እንኳን ደስ አላችሁ።
በጣም በጣም እናመሰግናለን። እኛም በጣም ደስ ብሎናል። እንኳን አብሮ ደስ አለን።
እሺ፣ ሽልማቱ ምን ነበረ? ተወዳድራችሁን ያገኛችሁት ምንድን ነው? በምን ዘርፍ ምን አይነት ተቋም ነው የሽልማችሁ? እስቲ ዘርዘር አድርገሽ ንገሪኝ።
ላሳያችሁና የሆነ ሽልማታችን ትመስላለች። ሁለት ዘርፍ ላይ ነበር የተወዳደር ነው። ዋሚዝ አዋርድ ይባላል። ዋሚዝ የዋሽንግተን ኤሪያ ሚውዚክ አዋርድ። ስለዚህ ዋሽንግተን አካባቢ ማለት ሜሪላንድ፣ ቨርጂኒያ እና ዲሲን ያካትታል። እና እዚህ አካባቢ ያሉት የተለያዩ የሙዚቃ ቡድኖች እና ግለሰቦች ሁሉም ይወዳደራሉ። የመጀመሪያው ዙር ሰው ድምፅ በድምፅ ነው። ምን ያህል ድምፅ አገኛችሁ በሚለው አንደኛውን ዙር በዛ አልፈን ከዛ በኋላ ሁለተኛው ዙር ደግሞ በዳኞች የዚህ አካባቢ የሙዚቃ ባለሙያዎች እዛ ናቸው። ስለዚህ ሙዚቀኞች፣ ፕሮዲውሰሮች፣ የተለያዩ የሙዚቃ እንትን ማሳያ ቦታዎችም እነሱ ይካተቱበታል። ሙዚቃ የሚያስተምሩ ሰዎችም አሉበት እና እነሱ ደግሞ በሁለተኛው ዘርፍ ያወዳደሩና ከነበሩት ፋይናሊስቶች እኛ በሁለት ዘርፍ ነበር የተወዳደር ነው። አንደኛ በዓለም አቀፍ ሙዚቃ ቡድን ወይም አርቲስት በሚለው ስም እና ሁለተኛው ደግሞ አንድ አቤት አቤት የሚባል የአስናቀች ወርቁን ዘፈን እንደ እኔ ደግሞ እሱን ነበረ ለባንዱ ካቀረብኳቸው ዘፈኖች ውስጥ አንዱ እሱ ነበረ እና እሱኛውን ዘፈን ደግሞ በዓለም አቀፍ ዘፈን በራሱ ደግሞ የራሱን ተወዳድሮ ነበረ እና አቤት አቤት ደግሞ በዛ በዓለም አቀፍ ዘፈን አሸነፈ እና ቅዳሜ ለታ ዛሬ ሰኞ ሲተላለፍ ማክሰኞ ከሆነ ቅዳሜ ለታ ነበረ የሽልማቱ ቀን እና ሁለቱንም አሸነፍን። በጣም ደስ የሚል ነገር ነው። ባንዱ አዲስ ነው። አልበሙ ያለቀው ታህሳስ አካባቢ ላይ ነው። አልበማችን በሁሉም በስፖቲፋይ በሁሉም ይገኛል። በፕሮጀክት ሎክሪያ ስትፈልጉት በዛ ታገኝቻላችሁ እና ሁላችን በጣም ደስ ብሎናል። ሁለት ሽልማት ማግኘት ደስ የሚል ነገር ነው እና በዚህ አካባቢ ደግሞ በቃ የዋሽንግተን ዲሲ እና ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያሉት ሙዚቀኞች ነበረ ተሰባስበን የነበረው። በጣም በተለያዩ ዘርፎች ነበረ ሽልማቱ። የእኛ ደግሞ በዘፈን እና በባንድ በዓለም አቀፍ ዘርፍ አሸንፈን ዛሬ በብሉዝ አሊ የሚባል ደግሞ ዲሲ ውስጥ በጣም የታወቀ ጃዝ ክለብ ነው፣ ብሉዝ አሊ የሚባል ቦታ ላይ ያለ ነው። እዛ ደግሞ ፐርፎርም ልናደርግ ተሰባስበን ነው።
በጣም ደስ ይላል። ካላስቸገርኩኝ፣ መልካም ፈቃድሽ ከሆነ እስቲ ትንሽ አቤት አቤት ለተመልካቾች
የጎረቤትራ ምኑ ክፉ ነው? እንክፉን ሰፈሩ መልክተኛ ነው። አቤት 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 ስወድህ ውደደኝ ምን ይለጥጥሃል እንደ ነፍሰ እንጂ ማን መላ ወልዶሃል። አቤት 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 አቤት
የመጨረሻ ጥያቄ የማደርገው ከዚህ በኋላ ፕሮጀክት ላይክ ክሬያ ወዴት ነው የሚቀጥለው?
ወደ ኢትዮጵያ።
እንደ ሀሳብ ያለን ምንድነው፣ ሁላችንም ከተለያየ ሀገር ስለሆንን ሁላችንም በየሀገራችን ሰው እንዲያውቀን ሄደን እንድንጫወት። አሁን እሷ ቡልጋሪያ ከሆነች ያው የሆነ ቀን ቡልጋሪያ ሄደን ቻይናም ሄደዋል። እንደውም ከዚህ በፊት ቻይናም ሄደው ነበረ። እሱ ከአርጀንቲና ነው። ከተቻለ ወደ አርጀንቲና እኛም ጋር ደግሞ መጥተው ፕሮጀክት ሎክሪያ ማለት በቃ የዓለም አቀፍ ሙዚቃ ስለሆነ ደስ የሚለው ነገር በቃ የሁላችንን ባህል በሙዚቃ ደግሞ ሙዚቃ አንድ ያደርጋል አይደለም? እሱንም አብሮ ለማሳየት በጣም ደስ የሚል ነገር ነው። ስለዚህ እዚህ ሰፈር ዲሲ፣ ሜሪላንድ እና ቨርጂኒያ ብዙ ተጫውተናል። ከዛ ደግሞ ሰፋ እያለ ወደ ኖርት ካሮላይና ወደ ላይ ወደ ታች እንሄድና ከዛ ደግሞ ዓለም አቀፍ የተለያዩ ሀገራትን ቱር ለማድረግ እና እስከተቻለን ድረስ ዓለማችንን ለማዳረስ ነው ሀሳባችን እና አዳዲስ ዘፈኖች፣ አዳዲስ ሀሳቦች፣ አዳዲስ ሙዚቀኞችን ገባ ወጣ እያሉ የተለያየ ባህሎችን እያዋሃድን በሙዚቃ አንድነታችንን ለማሳየት እና በሙዚቃ ፍቅርን እና ሰላምን እና ደስ የሚል ጨዋታን ለማስተላለፍ ነው ሀሳባችን።
በጣም ቆንጆ። የአልበሙ ስም ምንድን ነው? የአልበሙ መጠሪያ ሰዎች እንዲያገኙ?
It's our debut album, so it has our name, Project Lucrea, and it can be
found on... ይህ የመጀመሪያ አልበማችን ነው። የአልበሙ መጠሪያ ላክሪያ ነው። በስፖቲፋይ፣ በዩቲዩብ እና አማዞን እንዲሁም አፕል ሚውዚክ ላይ ይገኛል።
ስለዚህ Project Lucrea, L-O-C-R-E-A ላቭ እና ክሪኤቲቪቲ ሎክሪያ። ፕሮጀክት ሎክሪያ ብላችሁ ትፈልጉት በሁሉም ዘርፍ ታገኙታላችሁ።
እሺ በርካሚ በጣም አመሰግናለሁ I would like to say thank you congratulations and have a good show
thank you so much በጣም እናመሰግናለን ለሁላችሁም በጣም በጣም መልካም ምሽት መልካም ቀን መልካም ሁሉ ነገር
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን ጋቢና ቪ ይቀጥላል እሁድ ምሽት መጋቢት 25 2014 ዓ.ም መሰናዶን ነው በማዳመጥ ላይ የምትገኙት በሳምንት ውስጥ ሁልጊዜ እሁድ እንደተለመደው ለሰን ያነቃቃሉ ያዝናናሉ ያልናቸውን እናሰማችሁ ጊዜ ነው ከሙዚቃ ወደ ፊልም ነው የምንሻገረው ፍትህ ወይም a fire within it ሰኞ ፊልም ባለፈው ሳምንት ውስጥ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ ለእይታ ቀርቧል ይህ ከኢትዮጵያ በፖለቲካ ጥገኝነት ለቀው ወደ ዩናይትድ ስቴትስ ከመጡ ሶስት ሴቶችና ቀድሞ በደል የበደላቸውን ግለሰብ ለፍትህ ለማቅረብ የሚያደርጉትን ጥረት የሚያስቀኝ ፊልም ነው ሀብታሙ ስዩም በስነ ስርዓቱ ላይ በመገኘት ተመልካቾችን እንዲሁም ደግሞ የፊልሙን ዳይሬክተር በማነጋገር ያሰናዳውን ዘገባ ቀጥሎ ይቀርባል
ፍትህ ፋየር ዊዝን በደርግ የመጀመሪያ አመታት ያሰቃያቸውን ባለስልጣን ከአመታት በኋላ በአሜሪካ ምድር ያገኙ ሶስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጻው የተደረገው ባለታሪኮቹና ተዋናዮቹ የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳል።
To me, I think this is an extraordinary, powerful story, and it has two profound...
ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት ይችላልው ዓለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ፍርሃቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው ይሄ አይበገሬነትን ሳይታክቱ መክፋትን ጠንካራ ስራንና እምነትን የሚያሳይ ፊልም ነው ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው ከጽቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉ ሰዎች ታሪካቸው ብርታታቸውን በማየት እኔም መዳን መጠንከር እችላለሁ እንዲሉ ያደርጋቸዋል እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ ይሄ ለኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል
ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው AFI አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘዋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሐሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጿለች።
One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who
በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ30 አመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጂዎችን ድምጽ ብቻ ሳይሆን የሁሉንም ሰው ድምጽን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምርታዊ ነው። በስሜት ይነጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው።
ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች።
የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቀሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በርግጥ ከአመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሀፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በእርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጽፍ ነው ብዬ አስባለሁ። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል።
ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣ ውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ሕይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጡ።
But my thing is I want to see people who look like us, black directors, specifically Ethiopian directors, to tell our story.
እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከእሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉ ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይህን መሳይ ፊልም እንዲሰሩ የምንፈልገው። እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካለአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉ ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግርህ አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ።
ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል።
I know it's just a tiny one grain of sand in understanding the complexity of the history of Ethiopia.
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው። እንደ አንዲት የአሸዋ ፍሬ አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የምችል አይመስለኝም። ነገር ግን ከሰዎች እሰማለሁ። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይህንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት 5 ዓመታትን ፈጅቶብኛል። ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ።
ክሪስቶፈር ኤርሚያስ ወልደ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም።
Living the now and be happy.
ሰላችሁ እናመሰግናለን። ዝግጅቶቻችንን እያቀባበልን ነው። የድሬዳዋ ከተማ ነዋሪ የሆነው ዋለልኝ መኮንን በድሬዳዋ ውስጥ ዛፎችን በመትከልና በመንከባከብ ላለፉት 11 ዓመታት በበጎ ፈቃደኝነት ቢያገለግልም ይሁንና ራሱን ግን ከጎዳና ህይወት ማውጣት አልተቻለውም። በቅርቡ ግን በማህበራዊ ሚዲያው ላይ በበጎ ምግባር የተሰማሩ ወጣቶች ገንዘብ በማሰባሰብ እሱን ከጎዳና ላይ ለማንሳት ተንቀሳቅሰዋል። አዲስ ቸኩ በዚህ ሳምንት ዘገባ ልኮልን ነበር፣ ቀጥሎ ይቀርባል።
እንደ ድሬዳዋም እንደ ከዚራ ልጅነቴም ያው ከዚራ የምትታወቀው በፊት በዛፎቹ አጥላ ነው። ብዙ የሀገራችን ዘፋኞች ዘፍነውለታል። ያ ነገር ግን አሁን በእኛ እድሜ ላይ ቆሟል፣ የሆነ ቆሟል። ስለዚህ እንደ ድሬዳዋ ልጅነቴ እንደ ከዚራ ልጅነቴም ይሄን እዳ የራሴ አድርጌ በምችለው መጠን ከዚህ መንገድ ጀምሬ እየሰራው ነው። ወደፊት ደግሞ ምችለውን ያህል ወደ ሌሎች አካባቢዎችም እየሄድኩ አስፈላጊ እርዳታና ድጋፍ ከተደረገልኝ ቀሪውን ከዚራ ለማልማት ፈቃደኛ ነው።
ስራ ከጀመር ስንት ጊዜ ሆነ?
11 ዓመቴ። ብዙ ውጣ ውረድ አሳልፍ ያለው ውሃ ተቆርጦብኝ ነበር። ከቤት ወጥቼ መንገድ ላይ እዚህ የምታየው መንገድ ላይ እስከ መኖር ደረጃ የደረስኩት ይህን ስራ በማለቴ ነው። እና ቤት ሳይኖርህ ውሃ ሳይኖርህ አትክልተኛ ሆነ አትክልት መንከባከብ ይከብዳል። ስለዚህ ከጎረቤቶቼ ውሃ እየለመንኩ የቆጣሪ እየከፈልኩ ብዙ ችግሮችን አሳልፌ ነው እዚህ የደረስኩት። ግን ስራው ደስ ይላል። አሁን ባለው ውጤት በጣም ደስ የሚል ነው። ያው ከተማችን ውስጥ ካሉት ቆንጆና አረንጓዴ መንገዶች ውስጥ አንዱ ሆኗል። የተለያዩ ሰዎች ለሰርግ፣ ለልደት የምረጡኝ ዘመቻ ሁላ ሳይቀር የሚደረግበት ሰው ተሰብስቦ ማህበራዊ እንትን የሚያሳልፍበት ቦታ ሆኗል። ይሄ ለእኔ ትልቅ ደስታ ነው። ወደፊት ደግሞ የበለጠ እኔም ተጠቅሜ አካባቢውንም የበለጠ ማለማበት ሁኔታ ይፈጠራል ብዬ ነው የማምነው።
ዋለልኝ ያለማው መንገድ ለፊልም፣ ለፎቶ፣ ለሰርግና ሌሎች መርሃ ግብሮች ተመራጭ ሆኗል። ብዙም ድምፁ ሳይሰማ ዛፎችን ሲንከባከብ የኖረው ዋለልኝም ትክክለኛ ስራና ማንነቱን የሚያንጸባርቅበት ሚና ተሰጥቶት በዚሁ ቦታ ላይ የከበረ ድሃ የተባለ ፊልም ላይ ተሳታፊ ነበር።
መስጠት ዳሁኑ ብያቀ መስጠት ዳሁኑ
መስጠት እኮ ተግባር ነው። ያልሰጠው ስጦታ መልካምነት ወይም ተስፋ ነው እንጂ ስጦታ አይሆንም። ነገር ግን የመስጠት መጀመሪያ ሊሆን ይችላል። እኔ ነኝ ካለፉት 8 ዓመታት ጀምሮ የተከልኳቸው ዛፎች ስተክል፣ ስንከባከብ በምላሹ ምንም አገኛለሁ ብዬ አለ። ዛሬ ግን ጠቅመውኛል። ቤቴ በልማት በፈረሰ ሰዓት የዛፎች ጥላ ዛሬ ቤት ሆኖኛል።
ዋለልኝ ስራውን ለማስፋት በቅርቡ የሚያውቃቸው ወዳጆቹን ድጋፍ ሲጠይቅ የነበረ ሲሆን የልጅነት ጊዜውን በከዚራ እንዳሳለፍ የሚናገረው የተባረክ አስፋው ግን የተጠየቀውን ድጋፍ ብቻ ከማድረግ ይልቅ ሰፋ ያለ ነገር ለዋለልኝ አስቦለታል።
ሳየው ብዙም ደጋፊ የለውም። ዋለልኝ አይናገርም። ዋለልኝ እንደ ሌሎቹ ብዙም ያወራ ሰው አይደለም። ሰርቶ መኖር እንጂ አውርቶ መኖርን የሚወድ ሰው አይደለም። ስለዚህ እቺ ዓለም ደግሞ አሁን በዋለልኝ አይነት ሳቢያ የምትቀበል አይደለች። ስለዚህ ዋለልኝ ቢናገርለት ሰው ያስፈልጋል። ዋለልኝ ስራውንም ያሳይለት ሰው ያስፈልጋል። መነሻ የሆነኝ እውነት ለመናገር አሁን የሪሰንቱን የቅርቡ መነሻ የሆነኝ እሱ ነው። እንግዲህ እንዳልኩ የሊት ተናግሮ ያቀ ይፋረክ በዚህ ጋር ሳል አስቆሞኝ እነኚህ መሳሪያዎችን ብትገዛልኝ ብሎ አይነታቸው ወደ 10 15 የሚሆኑ መሳሪያዎችን ጽፎ አመጣ። አይ ይሄማ ትንሽ ነው ከተባበርን ከዚህም በላይ ማረግ እንችላለን እጥፍጥፍ በሚል እንግዲህ ሶሻል ሚዲያን ለበጎ መጠቀም አንደኛውም ጠቀሜታው ይሄ ነው። ሶሻል ሚዲያ ላይ ጻፍኩት። የድሬዳዋ ልጆችም የድሬዳዋ ልጆች ያልሆኑም ይሄንን ቦታ የሚያቁም ይሄን ቦታም በፎቶ ብቻ የሚያቁትም ሳይቀር ከመላው ዓለም ከዚህ ምለህ የለም ከመላው ዓለም 100,504 ብር ባኒና ዋለልኝ በከፈትነው አካውንት በአንድ ሳምንት ጊዜ ውስጥ ገቢ ሆኗል ማለት ነው።
በዚህ ምስጋና መራቅብር ላይ የተገኙት ከንቲባ ከድር ጆሃርም በአስተዳደሩ ስም 50 ሺህ ብር ሊሰጡ ቃል ገብተዋል።
እንደ አስተዳደር ይሄ ልጅ ሰለቸኝ ደከመኝ ሳይል ረጅም ጊዜ ሲሰራ ነበርና በከንቲባው ጽፈት ቤት ስም ያው 50 ሺህ ብር ጠዋት ቃል ገብቼለታለሁ እሰጣቸው።
ከንቲባ ከድርና የግ ባለሙያው ይትባረክ ወጣቱ አለልኝ ስራውን እንዲያሰፋ ሌሎች የድሬዳዋ ሰፈር ወጣቶችም ይዋለልኝ ናራ እንዲከተሉ ምኞታቸውን ገልጸዋል።
ህይወት ነው ድሬዳዋ ካለዚ በራ ዛፍ መኖር አይቻለም። ሁላችንም እስትንፋሳችን ስለሆነ በዚሁ መልክ ባለንበት ማንከባከብ አለብን። ዋልልኝ ወንድማችን ያው እዚህ ብቻ ሳይሆን የቀበሌ ስራ አስፈጻሚ መኖር ነበረበት። የሱ መንደር ነው ዛሬ ያለ ነው። ቢኒያም ሌሎቹን ከዚራ ውስጥ ያሉትን ቦታዎች እንዲሁ ለበጎ አድራጊ ወጣቶች እየሰጠ ግሪነሪውን ማድረግና የከዚራ ዛፍ ጥላ ስር ተብሎ የሚዘፈንለትና በሁሉም የሚታወቀው ነገር ቀጣይነት እንዲኖረው እንፈልጋለን ብዬ ነው የማስበው።
ቀጣይ እንግዲህ የመጀመሪያው እኔ በግለሰብ ደረጃ የማስበው ከሱም ጋር የተነጋገር ነው ምንድን ነው አንተ ፓዮኒር ነህ ወይንም ደግሞ አንተ አራያ መሆን መቻል አለብህ ነው አንደኛው። ምክንያቱም ከዚራ ብቻ አይደለም ድሬዳዋ፣ ድሬዳዋ ማለት 24ቱ ቀበሌ ወይንም ደግሞ በአሁኑ 9ኙ ቀበሌ ነው። ስለዚህ ከዚራች ብቻ ስለሆነች ለማ ማለት ወይም አረንጓዴ ሆነ ማለት አይደለም፣ ግን ዋለልኝ ኢንስፓየር ያደርጋል። ስለዚህ እንደ ዋለልኝ ከሰራ ሁሉም ሰው የሚሸለምበት፣ ሁሉም ሰው የሚመሰገንበት፣ ሁሉም ሰው የሚሞገስበትን አትሞስፌር መፍጠር ነው አንደኛው የአእምሮ ስራ ማለት ነው።
ዋለልኝ የጎረቤቶቹ ምርቃትና ማበረታቻም አልተለየውም። የተደረገለት ድጋፍ ከፍተኛ መነቃቃት እንደፈጠረለት የሚናገረው ዋለልኝ የትኩረት አድማሱን አስፍቶ ተጨማሪ ከዚራ መንገዶችን በዛፍ የማልማት እቅድ አለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የአዲሱ ትውልድ ድምጽ መርሃ ግብሮቻችንን ከሰኞ እስከ አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በቪኦኤ ኢትዮጵያ ቻናል በNSS 12 KU ባንድ ኢትዮሳት ላይ ይከታተሉ። በሳተላይት NSS 12 57 ዲግሪ ኢስት፣ በትራንስፖንደር EAH 7፣ በዳውንሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩዌንሲ 11.605 ጊጋሄርዝ፣ በፍሪኩዌንሲ 56ኛ በሲምቦል ሬት 45.0 MSYM/S በዳውንሊንክ ፖላራይዜሽን ሆሪዞንታል በሞጁሌሽን DVB-S2 እንዲሁም QPSK ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መጋቢት 25 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መሰናዷችን እንገናኝ እያልን እዚህ ላይ እንሰናበታለን። ሰላም ጤና ስጥልኝ። ሳስተናግዳችሁ ያመሸሁት ኤደን ገረመው ከመላው የአሜሪካ ድምጽ ባለሙያዎች እንዲሁም ደግሞ አቀናባሪያችን ብርሃን ኃይሉ ጋር በመሆን ነበር። ደህና ደሩ።